ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም በተከታታይ የምናቀርባቸውን ማን ያውራ የነበረ ክፍል 7 እና ለምን ይዋሻል እስከ መቼስ ይዋሻልን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የወያኔ ኮማንድ ፖስት የጸጥታ ኃይሎች በየቦታው የሚያካሂዱት ግድያና ፈና ዳግም እየተበራከተ መምጣቱን ከተለያየ ስፍራ ያገኘነው ዘገባ ይገልጻል። ሰኞ 14 ቀን ምሽት ላይ በባህር ዳር ከተማ በቀበሌ 17 የወሎ ዘይት ንግድ ቤት ባለቤት ልጅ የሆነው እስማኤል አህመድን በቤት ውስጥ በልጆቹና በባለቤቱ ፊት በአሰቃቂ ሁኔታ እንደገደሉት ታውቋል። ተያይዞም በአዲስ ቅዳሜ ከተማ የመሰናዶ ትምህርት ቤት የአማርኛ መምህር አሸናፊ ዋርካብን አስረው ወስደው ከገደሉት በኋላ አስከሬኑን አዲስ ዘመን ለሚኖሩ ወላጆቹ ያስረከቡ መሆኑን ታውቋል። ከዚህ በተጨማሪ አርቱማ ፋርሴ በተባለ መንደር ሻፊ ሐሰን የተባለ ወጣት በወያኔ የጸጥታ ኃይሎች በቤት ውስጥ እንዳለ በጥይት ያቆሰሉት ሲሆን ቤቱንም ያቃጠሉት መሆናቸውን ያካባቢው ነዋሪዎች ገልጸዋል። ማክሰኞ 25 ቀን ከሙስሊሙ ህብረተሰብ የመብት ጥያቄ ጋር በተያያዘ ከአንድ አመት ለበለጠ ጊዜ በስር ሲሰቃዩ በነበሩ 20 የሙስሊሙ ወንድሞች ላይ የወያኔ ፌዴራል ፍርድ ቤት የእስር ቅጣት በይኗል። 19ኙን 5 አመት ከ6 ወር ሲበይንባቸው አንደኛውን በህመም ምክንያት በ4 አመት እስራት እንዲቀጣ ወስኗል። ከ19ኙ ሁለቱ የቢላል ራዲዮ ጋዜጠኞች ሲሆኑ አራቱ ደግሞ የክሊንቶን እስር ቤት በማቃጠል ወንጀል ሌላ ክስ የተመሰረተባቸው መሆኑ ታውቋል። በተያያዘ ዜና የነገረ ኢትዮጵያ ዋና አዘጋጅ ጌታቸው ሽፈራው ቀደም ብሎ የተከሰሰበት የሽብርተኝነት ክስ ተነስቶ አመጽ በማነሳሳት በሚል ክስ እንዲተካ መወሰኑ የሚታወቅ ሲሆን የዋስ መብት ተጠብቆ ከእስር ተፈቶ ጉዳዩ እንዲከራከር የቀረበውን ጥያቄ ፍርድ ቤቱ ውድቅ አድርጎታል። ጉዳዩንም ለማየት ለየካቲት 7 የተቀጠረ መሆኑ ታውቋል።
በሞዛምቢክ ክሬምናሞ የተባለው የአማጽያን ቡድን መሪ በሰጡት መግለጫ ከሳምንት በፊት ከመንግስት ባለስልጣኖች የተደረሰው የተኩስ አቁም ስምምነት ለሚቀጥሉት 2 ወራት የሚቀጥል መሆኑን ተናገሩ። የተኩስ አቁሙ ስምምነት ስለየተካሄደ ላለው የሰላም ውይይት ምቹ ሁኔታ ለመፍጠር መሆኑን ጨምረውም ገልጸዋል። በዓለም አቀፍ ህብረተሰብ ሸምጋዮች አማካይነት ሲካሄድ የነበረው የሰላም ውይይት በተፈጠረው ግጭት ምክንያት መቋረጡ ይታወሳል። ክሬምናሞ የተባለው የአማጽያን ቡድንና አሁን በስልጣን ላይ የሚገኘው ፍሬሊሞ የተባሉት ቡድን ለአመታት የቆየ የእርስ በርስ ጦርነት ማካሄዳቸው ይታወቃል። 2014 ዓ.ም ለፈረንጆች አቆጣጠር በተካሄደው አጠቃላይ ምርጫ የፍሬሊሞ ፓርቲ አሸናፊ ሆኖ ስልጣኑን ቢይዝም ክሬምናሞ አባላት ምርጫው የተጭበረበረ ነው በማለት ሳይቀበሉት መቆየታቸው ይታወቃል። በኮንጎ ዲሞክራቲክ ሪፐብሊክ በፈረንጆቹ አዲስ አመት ዋዜማ ላይ በመንግስት ኃይሎችና በተቃዋሚዎች መካከል የተደረሰውን ስምምነት ተግባራዊ ሊሆን በሚችልበት ሁኔታ ላይ ለመነጋገር ሁለቱም ወገኖች በዚህ ሳምንት ይገናኛሉ ተብሏል። የሚቀጥለው ምርጫ ሲካሄድ ከላይ ሆነው ሁኔታዎችን የሚከታተል የሽግግር አካል ለማቋቋም መስማማታቸው የሚታወቅ ሲሆን የአሁኑ ውይይት የሚያተኩረው እዚህ አካል ውስጥ እነማን ይወከሉበታል፣ በምን አይነት ሁኔታ ሲገባሉ በሚለው ላይ ይሆናል ተብሏል። በሱዳን ዳርፉር ግዛት ወታደራዊ ዩኒፎርም የለበሱ የታጠቁ ሰዎች ባለፈው እሁድ 8 ሰላማዊ ሰዎችን ገድለው ከ60 በላይ አቁስለው የሄዱ መሆናቸውን ከአካባቢው የሚገኙ መንግስታዊ ያልሆኑ ድርጅቶች ለዜና ምንጮች ገልጸዋል። ከተገደሉት ሰዎች አብዛኛዎቹ ሴቶችና ህፃናት ሲሆኑ የተገደሉትም ቤታቸው ውስጥ እንዳሉ መሆኑ ታውቋል። በዳርፉር የሚገኘው የሱዳን ነጻ አውጪ ድርጅት የግድያውን የፈጸሙት የመንግስት ደጋፊ ኃይሎች ናቸው በማለት ከሷል። በዳርፉር በመንግስት ኃይሎችና በተቃዋሚዎች መካከል በተካሄደ የ13 ዓመት የእርስ በርስ ጦርነት ከ300,000 ሰው በላይ ሲገደል 2.5 ሚሊዮን የሚሆን ህዝብ ቤት ንብረቱን ለቆ የተሰደደ መሆኑም ይታወቃል።
አድማጮቻችን፣ ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል።
Ethiopia, ወንጀሎኝ ያለ አሻግራ ወደኛ ምን አንጀት ያለው ነው አርቆይ ሲተኛ አርቆይ ሲተኛ ብዙ አይኔ የሚያርፍባት ውሃገት ያለ እንዴት ፍቅራት እንደማኝ ሆናል ብዙ አይኔ በባቱ ማገት ያለ እንዴት ፍቅራትን ለማኝን ሆናል እንዴት ባገራችን ተስፋን ይመክናል ከልጅ ስካጂ ሁሉም ለማኝ ሆኗል ሁሉም ለማኝ ሆኗል ስለ ኢትዮጵያ ውጭ ብለን አናውራ ወይ ተነሱ እንርዳት ወይ ስሟን አንጥራ ወይ ስሟን አንጥራ ብዙ አይደል የሚያርፍባት ውሃገር እያለ ከባሪንዳልሆሽ ለኮሪያ ለኮንጎ ኮርንዳላሰለፍ አባይን ደግሰሽ ስንቱን እንዳልመገብሽ እንጌታ ጌቲቱ ይራቦ ልጆችሽ ይራቦ ልጆችሽ ብዙ አይነት ሚያርፍባት ውሃገር እያለ እንዴት ፍቅራትን ለማኝን ሆናል ብዙ አይነት ሚያርፍባት ውሃገር እያለ እንዴት ፍቅራትን ለማኝን ሆናል ለውጭ ወራሪ ኃይ አንድም ሳንበል በራሳችን ስፋት ለችግር ተጋለጥ ለችግር ተጋለጥ መጠፋፋት ባይኖር ፍቅር ቤጠነክር እርሃብና ችግር መች ደፍሩ ነበር መች ደፍሩ ነበር ወይኔ ያርፈባቱ ባገር ያለ እንዴት ፍቅራት ለማኝን ሆናል ወይኔ ያርፈባቱ ባገር ያለ እንዴት ፍቅራት ለማኝን እንዴት ፍቅራት
ማንያውራ የነበረ ክፍል 7 ዋናው ቁም ነገር ጉዞው እንጂ መዳረሻው ወይም መጨረሻው አይደለም የሚሉ አሉ። የህዝብን ትግል በተመለከተ ግን ከተነስተው የት ለመድረስ በማንና በምን ላይ ድል ተቀዳጅቶ ምንን ተግባራዊ ለማድረግ የሚሉት መሰረታዊ ጥያቄዎች መላሽን ጠይቃሉ። ድርጅቶች ፕሮግራም የሚያስፈልጋቸው ለዚህ ነው። ይህ ነው አላማችን ምኞታችንና ግባችን ብለው ለህዝብ ለማቅረብና የህዝብንም ድጋፍ ለማግኘት ማለት ነው። ፕሮግራም ሲሉና ፕሮግራም ስንል ከባድ ልዩነት እንዳለና እንደነበረ ማሳየቱ ተገቢ ነውና ያፓና የፖለቲካ ፕሮግራም ጥያቄ የሚለውን ማቅረብ እንፈልጋለን። በአሁኑ ጊዜ ፖለቲካም ትርጉም አጥቶ ትግልም ከሞላ ጎደል ቧልት ሆኖ የሚታይባቸው በበዙበት ወቅት ለድርጅት የፖለቲካ ፕሮግራም የሚሰጠው ትርጉም የቀለለ ቢሆን ከቶም አያስገርምም። በ60ዎቹ አመታት የድርጅት ፕሮግራም ጽፎ የሚሸጥ የባጠበቃ ነበርና ቢያንስ በወቅቱ ነፃ አውጪ ነኝ ይል የነበረው አንድ ድርጅት በዚሁ ባድ ፕሮግራም አጽፎ ገዝቶ ማሰራጨቱን እናስታውሳለን። ወያኔ ትላንትም ዛሬም ከልሳኑ እስከ ውጪ ጉዳይ ፕሮግራሙ ባዳንን ቀጥሮ ተልሙት ጻፉት አከናውኑት እያለ ነው። ሌሎች ደግሞ ፕሮግራማቸው ከኢትዮጵያ ህዝብ ፍላጎት ጋር ይገናኝ አይገናኝ ብዙም ሳይጨነቁ አያሉ መንግስት ምን ደስ ይሏል ምዕራባውያን ለጋሾች ምን ያስደስታቸዋል ብለው በመነሳት ለባዳኑ ፕሮግራም ያረቃሉ። ሰነፍ ያሉት ደግሞ ትንሽ ቃላት ለውጥ አድርጉና የሊቆችን ፕሮግራም አድሰው ፍራሽ አዳሽ ፕሮግራም አዳሽ አይናቸው ሳያሹ የኛ ነው ብለው ያሰራጫሉ። ዛሬ ፕሮግራሞች ቢመሳሰሉ ሁሌም አላማ ተመሳስሎ ሳይሆን ግልበጣው ኩረጃው ተፋፍሞ ነው። ለዚህ ነው ድርጅቶች ስራቸው ሆነ ራሳቸው የሚሰጡት ሪዮታ ዓለማዊ ገለጻ አንጣጣም የሚለው። ወያኔ ለምሳሌ በኢኮኖሚው ላይ ለሙሉ ትንሽ ጎደል ቁጥጥሩን አስፍኖ ያለም የነጻ ገበያ አባወራ ነኝ የሚለው። ለሮሽ ደግሞ ቆምነለት ያሉት ስርዓት ራስ ምን ለማለት እንደሆነና ለሀገርም ምን እንደሚያስከትል ግልጽነትና ግንዛቤ ጎሏቸው በደፈነው ዲሞክራሲ በሚለው ሽፋን ተጠቅልለው ሊደብቁ የሚፈልጉት። ለኢሃፓ ፕሮግራም የቃል ጨዋታ ወይም ደግሞ የማያምንበት በስራ የማያውለው አሳምሮ መደርደር ሆኖበት አያውቅም። የድርጅቱ ፕሮግራም መቀበል መደገፍ ወይም አለመቀበል መቃወም የዜግነት መብት ቢሆንም ድርጅቱ ፕሮግራሙ ያወጣውና እያወጣ ያለው በፖለቲካ ራዩ ወይም ሪዮቱ መሰረት ነው። ኢሃፓን የወለደው ተራማጅ እንቅስቃሴ ግራ ክንፍ ዝንባሌ የነበረውና ለስር ነቀልም ለውጥ የቆመ ስለነበር የኢሃፓም የወቅቱ ፕሮግራም ነጥቦች የዚሁ ነጸብራቆች ነበሩ። በዲሞክራሲ በመሬት በብሔረሰብ በኢኮኖሚ ወዘተ ጥያቄዎች ይህ ዝንባሌውም ተንጸባርቋል። ከዝርዝር ፕሮግራም ነጥቦች ውስጥ ግን መሰረታዊ ወይም ማገርና ምሰሶ የሆኑ ክቡር መርሆችና አቋሞች ሳይቀሩ ቆይተዋል። በአሁኑ ጊዜ አንዳንድ የፖለቲካ ሰዎች መሰረታዊ መርህና የፕሮግራም ነጥብ ስለተደበቀባቸው ከወቅቱ ሁኔታ ጋር ለመጣም ሲሉ ፕሮግራም ሲቀይሩ በዚያው መርዋቸውን ይጥላሉ። ይህ ከኢሃፓ አቋም ጋር የማይጣጣም ነው። ኢሃፓ በመሰረታዊ መርህ ደረጃ ይዞት የተነሳውና እስከዛሬም ጸንቶና አንዳንዶች እንደሚሉት ድርቅ ብሎ የቀጠለበት ህዝባዊ መርህ አለ። ይህም የፖለቲካ ስልጣን ለህዝብ መሆን አለበት የሚለው ነው። ህዝባዊ ሪፐብሊክ ተባለ ፌደራላዊ ዲሞክራሲያዊ ስርዓቱን ወሳኝ የስልጣን ምንጭ የህዝብ መሆን አለበት የሚል ነው። ይህ መሰረታዊ አቋም በፕሮግራሞቹ ተንጸባርቋል። የፕሮግራሙን ይዘትም ቀርጿል ቀንቷል። ይህ በመሆኑም ምርጦች ነን የህዝብ ሞግዚት ነን ለህዝብ የምናውቅለት እኛ ነን ወዘተ ብለው ብቅ ካሉ ኃይሎች ጋር ሁሉ ኢሃፓ ተጋፍጧል። ዛሬም የወያኔ ዘረኛ ቡድን በዲሞክራሲ ስም የምርጦች መንግስት ሊመሰርቱ የሚሹትን በየፈርጃቸው የሚታገላቸው ለዚህ ነው። ዲሞክራሲን ሊገድቡ ህዝብን የበይ ተመልካች ተለጣፊና አጫፋሪ ሊያደርጉ የተነሱትን ሁሉ የሚታገላቸው ለዚሁ ነው። የስርዓቱ አወቃቀርና ቅርጽ ይህ ሆነ ያ በመሰረቱ ወሳኙ ስልጣን የህዝብ መሆን አለበት ሲል ኢሃፓ ያምናል። ይህም በትላንት ሆነ በዛሬ ፕሮግራሙ በጋሃድ የሚንጸባረቅና የሚያምንበት ነው። የእምነት ጉዳይ ባልነበረማ ደጋግመን እንዳልነው ኑ ተሾሙ ከፍርፋሪው ይድረስላችሁ ላሉ ገዢ ተብዮች ሁሉ ኢሃፓ ራሱን ለሽያጭ ባቀረበ ነበር። ሌላው በኢሃፓ ፕሮግራም ሁሌም አለሁ ያለና የሚል ክቡር መርሆ የኢትዮጵያን ሉዓላዊነትና አንድነት የሚመለከት ነው። የኢትዮጵያ ሉዓላዊነት በባዳን እንዳይደፈር ሲልና የባርጦር ሰፈር ይነቀል ብሎ ከና ከመስረታው ሲታገል ያዘው ፍጹም ኢትዮጵያዊ አቋም ላይ ገዢዎች ቢዘምቱም ሐቁን ከቶ መቀየር አልቻሉም። ያጤው መንግስት ራሱን ለአሜሪካ ሸጦ ይያለ የታገሉትን ተማሪዎች የሶቪየት ቅጥረኞች ብሎ ሊያጥላላ ሞክሮ ነበር። ደርግም በበኩሉ ራሱንና ሀገሪቷን ለሶቪየት ለሩሲያ ሸጦ ይያለ ያፓን የሲአይኤ እና የአረብ ቅጥረኛ ብሎ ሲወነጅል ነበር። አልፎም የዚያድ ባሬና የሶማሊያ ደጋፊ ብሎ ባሰጥ ያፓ ላይ የነዛው ዘመቻ የውስከዛሬ ሀገርን ክደው ከርሞ በነበሩ አስመሳይ ሀገር ወዳዶች እየተሰራጨ ነው። ኢህአፓ የብሔር ብሔረሰብ መብት ብሎ የወሰደው አቋም በነበረው የጊዜው ሪዮት የተቃኘ ቢሆንም የሀገርን አንድነት በህዝብ ፈቃደኝነት ላይ መመስረት ይገባል ብሎ አምኖ የወሰደው አቋም ነበር እንጂ ዛሬ አንዳንድ ትምክተኞች ሆኑ ጠባቦች እንደሚሉት ሀገሪቷ ትፍረስ ትበጣጠስ ብሎ አልነበረም። ትፍረስ ብሎ በነበረማ ተባብረን እናፍርሳት ካሉ ወያኔያውያን ሆኑ ባዕዳን ጋር ባበረ ነበር። መሳሪያም ገንዘብም ሙሉ ድጋፍንም አግኝቶ ለስልጣን በበቃም ነበር። ዚያድ ባሬና የሶማሊያ ወረራ ድጋፍ ሰጥቶ በነበረማ እንደ ወያኔና እንደነ ደረጀ ደረሳ ኤፒዲኤ ኢዴሃ በመቋዲሾ ቢሮ ከፍቶ በሶማሊያም ተደግፎ በተገኘ ነበር። እንደ ወያኔ ግማሽ የኢትዮጵያን ግዛት የሶማሊያ መሬት ነው ብሎ ቢፈርም ቢፈጠም ኖሮ እነተም የሶማሊያን የአረብንም ድጋፍ ባገኘ ነበር። ዛሬ የኢሃፓን ኢትዮጵያዊ አቋም በጥያቄ ሊያስገቡ የሚሞክሩት ትላንት የሀገሩን ሉዓላዊነት ለሸጠ ስርዓት ሲያገለግሉ የነበሩ ለባድ ኃይል በሎሌነት የተሰለፉ ሀገር ኡኡ ስትልና የኢሃፓ አባላትና ህዝብ ጩኸቷን ሰምተው ሲሰውላት እነሱ ግን የግል ኑሯቸውን ሲያበጃጁ የነበሩት ናቸው። ስለዚህም ዛሬም ቢሆን ወያኔ የሽፋን ስሙን ኢህአዴግ ብሎ ኢትዮጵያዊ የሚለውንም ቢጨምር ትላንትስብን ሲመትሩና ሲፈጁ ቆይተው ዛሬም በጸረ ህዝብ ተከፋፋይ ተልእኮ ተሰማርተው ራሳቸውን የኢትዮጵያዊነት ካባ ቢያለብሱ ፕሮግራም ባሉትም ኢትዮጵያ ኢትዮጵያ ብለው ቢያሰፍሩ በስራቸው በሚያምኑ ደረጃ ግን ይችን ሀገር አስቀድመዋል ማለት ከቶም አይቻልም። ዛሬም በሃይማኖትና በብሔረሰብ ልዩነት ያምናሉ። ስለዚህ በተጨባጭ ጸረ አንድነት ናቸው። ኢህአፓ የብሔረሰብ እኩልነትና ዴሞክራሲ የአንድነት መሰረት መሆን አለበት ባይነውና የነበረውን ሆነ ያለውን ዘረኝነትና የብሔረሰብ ጭቆና የሚክድ አይደለምና ከነሱ ፍጹም የተለየ ነው። ለኢህአፓ ኢትዮጵያና ህዝቧ የትግሉ አልፋ ኦሜጋ ናቸው። የፕሮግራሙም እንዲሁ ባጭሩ የኢህአፓን ኢትዮጵያዊነት በጥያቄ ለማስገባት መላላት ከባድ ስህተት ነው ብንል ማጋነን አይሆንም። ለኢህአፓ ዝርዝር የፖለቲካ ፕሮግራም የመሰረታዊ አቋምና መርህ ተቀጥላ ነው። ሁኔታዎች ሲለወጡ ፕሮግራም ይቀየራል፣ ግን ለአገርና ለህዝብ የተገባ ቃል ኪዳን ይታጠፋል ማለት አይደለም። ኢህአፓ በትግሉ ሂደት ከህዝብ እየተዋሃደና የሀገሩን ሁኔታን በሚገባ ያወቀ ሲሄድ የተሳሳቱ አቋሞቹን አስተካክሎ አርሟል። አጠፋው ማለትም አልከበደውም። ትላንት ለአረመኔ ስርዓት አድረው ደም ሲያፈሱ ግን ዛሬም አጠፋን ማለት አቀቷቸው ማየታችን መጠቀስ ያለበት ነው። በዝርዝር ፕሮግራም ደረጃ ያፓ በመሬት ጥያቄ፣ በማገር ጥያቄ ወዘተ ለውጦችን አድርጓል። የለውጦቹ መሰረት ግን አሁንም የህዝብን ጥቅም የሚያስቀድም ነው። ከዚህ ባሻገር ደግሞ ያፓ ፕሮግራሙ ፍጹምና አማራጭ የለሽ ፍቱን መዳኒት ነው በሚል መንፈስ ግብዝ ሆኖ ያቀረበው ሳይሆን ይበጃል ብሎ ለህዝብ ግምገማና ፍርድ የሚተው ነው። እምነቱ ስለሆነ ለዚሁ ይታገላል። ግን እምነቱን በህዝብ ላይ መጫን አለብኝ ባይ ሳይሆን ደግሞ ዛሬም እንደተናንት ወሳኙ ህዝብ ነው ሲል ኢህአፓ ያምናል። ፕሮግራም ሲሉ የይስሙላ ወይም የቅጂ ሰነድ ከሆነባቸው ኢህአፓ ይለያል። አቋሙን ከተግባሩ ተቀናጅቶ ቢመረመር ፕሮግራም ሲል ለይስሙላ ሳይሆን ላመነበት መሆኑን እንገነዘባለን። ለህዝብ ይህ ነው እምነታችን ካልን ደግሞ ቃላችን ማክበር የሚጠበቅ ነው። ኢህአፓ ደግሞ ቃል ኪዳኑን ጸንቶ ማክበር የቆየ መለያው ነው።
ታው ይናገራሉ። ቅዳሜ ነው ለካስር ሰዓት የወፎች ዝማሬ በደመቀባት ሳሩ ዛፍ ቀሉ ባለመለሟት የነፋሽ ውታ በበዛበት ቦታ ፍዝዝ ብዬ ቀረው ተቀመጥኩ አንዳፍታ ተቀምጬ ሳለው አንዲት ዛፍ ስር የጻፍኩትን ነገር ስሙኝ ልናገር ግማሽ ጋር እንጀራ ጎሰጉስና አንድ አቦሬ ውሃ ደሽ አደርግና ቻረ መደቤ ላይ እጎዘጉዝና ድሪቶ ደረቤ እፈነደስና ተመስገን እንላለሁ ኑሮ ተገኘና ጮማና ፍሪዳን የት ነው የማውቀው እንዲዋ ሰርባሰር ሆዴን አመሰው የእግዚአብሔር ፍጡር ነው ትላላችሁ ወይ ምስጥ የበላው ዝግባ መስዬ ስታየ የችም ኑሮ ሆና በጉንፋን አሳቦ ሊያመነምነኝ ነው ተስቦ ተስቦ ከዚሁ ገላዬ ከዚሁ አካላቴ ከዚህቹ አቅም ልክም ባይ ያላሉ ቁንጫና ተሃን ቅማል በኔ ደም እጦት እጦት ይያልኩ አፊና ልስጋና ሲኦል እንዳልገባ ታናግረኝና ሲኦልን ገነትን የታባታይቼ ስለሀብቴን አውራ ነገር ወዲያትቼ ያቺን አህያዬን የገዛኋትን አርፎባታል አሉ የጅቦች አይነ ብለቃት ይሻላል እንዳው ዝም ብዬ ላስጥላት አልችልም ከጅብ ተላክዬ ጅቡ ሲጎድሳት እንዳትጮህ ደግሞ ልታናፋ አልችልም አፏ ተለጉሞ አንድ እናት ጆሮ ባለቤት አስታቅፋ ጥፋት ብቻ ሆነ ቀፍቅፋ ቀፍቅፋ ባዘን በትካዜ ልቤ ይዋለለ ጨረሰብኝ ጭልፊት አንድ ባንድ ይያለ ደግም ሆነ ክፉ የጭልፊቱ ስራ ልብ ያለው ልብ ያርገው ይቅር አይወራ መጸጸት መናደድ ለየትኛው ሀብቴ ስሙኝ ልንገራችሁ ስለጎረቤቴ ቤታቸው በሄድ ያላቸው ሲበሉ ሰንሰተውን ቀረ ቀላዋጭ ይያ መንገድ ዳር ቆሜ ባቦዬ ብላቸው ምን ደረቅ ለማይ ነው ሲሉ ይሰማዋቸው ደሃ ነው ብላችሁ ሰውን አትስለፉ ቀን ይሰጣውና ትዝብት ነው ትርፉ እጦት እንቅፋት ነች የምኞት ነቀርሳ አንዱ ካንዱ አነሰ በሷ የተነሳ በጦት የተነሳ በዝች ድህነት አባዩን መልቹን ሰውን አሻማውን ሁሉን አየሁት ምነው አልናደድ ምነው አልበሳጭ ምጣ ብኛ መሌ ሽንኩር ሆኖ ቀረ ያርባ ቀን እድሌ ባርባ ቀን እድሌ በዝች ድህነት የስንቱን ግልምጫ የስንቱን ሰው ፊት ስንቱን እየተጉላላ ስንቱን አየሁት ወይ ድህነት መልካ የማታሳፍሪ ስንቱን አሳየሽኝ ስንቱን ጦማዳሪ አምላክ የሰጠውን እንዳይሰራበት ሰው ሁሉ ያምራዋል የድሃ ጉልበት ያንጀቴን ቃጠሎ ጥርሴ እየመለሰው ደስ ብሎኝ ምስቅ አልመስልም ወይ ለሰው በጦት የተነሳ ባንቺ ድህነቴ ብር ብዬ ጠፋው ይውት ከንቱነቴ ብር ብር ብሎ ሰው ዓለም አይወድም ካላበደ በቀር ዱባ ቅላይጥልም እኔም እንደድኔ ሁሉም እንደድኑ ሰው ይመስለኝ ነበር ይህ የማየው ሁሉ ባልንጀራህ ጓዳ ወንድምህ ነኝ ብሎ ሸተት ሸተት ይላል ነገር አቀብሎ ያፎ ለምታን የሚያሽ ከበዛ በጌሻ ባልንጀራም የለኝ ጓደኛም አልሻ በገንዘብ መንጠቆ ዓለም ወጥመድ ገብቶ አዳም ምስጥ ሆነብኝ ሰውነቱን ትቶ አለበት አየበት ወደ ነፈሰው እስስት ሆኗል አሉ የዘመኑ ሰው የዘመኑን ሙቀት ማለፊያ ሙያ ነው በጣም የሚያኮራ እንዲም አርጎ የለ ልጆችን አራምዷል በውስጥ የሽራ ደህነቴን ይዤ አርፌ ብኖርም ሰው ነገረኛ ነው መተንኩሶ አይቀርም እናገረው እኔ ተንኩሶ ተንኩሶ ከስ ላይ ይሮጣል ያውም ከሱ ብሶ ፍርዱን መቀበል ነው ይግባኙን ልተው ሙግቱን አልችልም አቅም ካለው ሰው የታታዝኑም ፍርድ አቅም ሲሆን እስቲ ተመልከቱ የዳኝነቱን እዩልኝ ስሙልኝ እሺ ነገውን አፋሽ አጎንባሹ አላፊ አግዳሚው እሺ ነገ ብቻ ምን አሰኛቸው ምን አባት ያውቄ ያሰኛቸውን አዋቂዎች ካሉ ይመርምሩልን ከራን ስቃይን ቀለል አታርጉት ሰው ችግር አያውቅም ካልደረሰበት ቢሞላው ቢተርፈው ሰው ቢንደላቀቅ ከርሳም ነው አሳማ በቃኝን አያውቅም አሳማ እንኳን ሲጠግብ መንጋለሉ አይቀርም ነገር ሲጎነጉን ሰው ለሰው አይተኛም መጀመሪያውን እንብል ሀብታሞች ኑሮ ተርላ ለውጦታል ደሃ ግን ደሃ ነው ሲያለቅስ ተወልዶ ሲያለቅስ ይሞታል ራቁት ከሆነ የሰው ልጅ ወልደቱ አይደንቀኝም እኔን ደሃ አይቶ መሞቱ አጉል በማላውቀው ነገር በመጎንጎን ከማውጠነጥነ ስሙኝ ልንገራችሁ አንዳንዴ ቁጭ ብዬ የማስበውን ዛሬ ቀይ ነገ ነጭ አዳም ፍላጎት ቁም ነገርን ይዟል የሰው ልጅ ፍጥረት አባይ ነው ወንዝ ነው የሰው ፍላጎቱ ምንኛ ደስ ይለው ሲፈጸም ምኞቱ የአባቱን የእናቱን ባህል እየጣለ ሰው መዥገር ሆነ ባፍ እየደለለ ሞተን እያየ ነው ጥላው አርፎብን መፈንጫችን ዓለም ዳሳችን መቃብር መሆኑን አውቀን ለዚህ ለኑሯችን ምንጊዜም አይቀርም መታለላችን ሞትን ወዲያ ጥለን እንኑር ብንል ዓለም እስር ቤት ናት ዳግማዊት ሲኦል ደግሞስ ማን ይገኛል መሞትን የሚሻ ከእናንተ መሃል መንትያ ነገሮች ሁለቱም እሬት ናላን አቃውሰዋል መኖርና ሞት ትንሽ ብናስተውል ብናስብ ላንዳፍታ ነገ መቃብር ነው ዛሬ ግን ደስታ የደመቀው ቀለም የትናንትናው ድብዝዝ ብሎ ቀርቷል ዛሬ ብናየው የትላንት ቡቃያ የዛሬው ሸት ምርቁን ትቶ ገብቷል ከነበረበት ቆሜ ማነባው የምትሰሙት ነገ ትዝታ ነው ይህን አትርሱት ሰው የሚኮራበት ሀብት ይሸሸውና ነገ ህልም ይሆናል እጦት ይመጣና ትላንት የነበሩ አባቶቻችን አርፈው ተኝተዋል ተክተው እኛን ጊዜው ሲኮበልል የሚያመጣው ሰው ገለባ ሰፍሳፊ ሁሉም ልዩ ነው ያንም ይህን ብንል ሁሉንም በሙሉ አንዱ ከአንዱ ነገር አይቀርም መሻሉ ይችን ዓለም ብለን እንዲህ ስንወዳት እስስቶች ገቡና መልኳን ለወጧት አረ ቀኑ መሸ 12 ሰዓት ተፈሩ ርጭ አለ እንደ በና ቤት ጅቡም ይጮህ ጀመር ወፎቹም በረሩ ታሪኬን አቆምኩኝ በሉ ደና ደሩ
ለምንስ ይዋሻል? እስከ መቼስ ይዋሻል? ክፍል 2 የበሰለ ፖለቲካና ትግል ባህልና ልምድ ሲጠፋ ወይም ሲደበዝዝ አልዋልታ በየመድረኩ መንገሱ የሚጠበቅና የታየም ነው። በተለይም ስርዓቱ በሐሰት ላይና በአጭበርባሪነት ላይ የተገነባ ከሆነ ህብረተሰቡን ይበክለዋል። ዛሬ የማስታወቂያ ሚኒስቴር የሚባለው በአጼው ዘመን በፊት ለፊት ፕሮፓጋንዳ ሚኒስቴር ነበር የሚባለው። ለአገዛዙ ቅስቀሳ ለማድረግ የተመሰረተ ተቋም ማለት ነው። አሜሪካ ለምሳሌ በአገሪቷ ውስጥ ባጭር ሞገድ የሚያስተላልፍ የመንግስት ሬዲዮ ወይም ቴሌቪዥን የለም፣ በህግ ክልክል ነው። መሰረቱ መንግስት በህዝብ ላይ ፕሮፓጋንዳ ማድረግ የለበትም የሚል ነው። ይህ ይባል እንጂ አሜሪካ የውጭ ሀገር ዜጎችን በራሱ ፕሮፓጋንዳ ለመቀየሱና አንጎላቸውን ለማጠብ በቢሊዮን ደረጃ ገንዘብ ያወጣል። የአሜሪካ ድምጽ ሬዲዮ ተብሎ ወደ ኢትዮጵያ በአማርኛ ኦሮሚፋና ትግርኛ የሚያስተላልፈው ተቋም ተልእኮው የአሜሪካን መንግስት አቋምና መስመር በቀጥታም በጃዙርም ማስተጋባትና ለዚህ አቋሙም ድጋፍ መፈለግ ነው። አሜሪካ ፕሮፓጋንዳ ያሰራጨብናል ይነዛብናል ማለት ነው። ለዚህም ነው አንዳንዶች ቀላል ሰለባ ሆነው የአሜሪካ አቋምና ፖለቲካ ምንኛ ኢትዮጵያንና የአፍሪካ ቀንድን በአጠቃላይ እየጎዳ እንዳለ ማየት ተስኗቸው አሜሪካን ኢትዮጵያን ከወያኔ ነጻ ያወጣልናል ብለው የሚመኙትና የሚሞኙት። በደፈናው ፕሮፓጋንዳ ወይም ቅስቀሳ አሉታዊ ነው ማለት አይደለም። ማንኛውም ድርጅት መርሃ ግብሩ ተቀባይነት እንዲያገኝ መቀስቀስና ማስተማር አለበት። መንግስትም ወይም ስልጣን የያዘው ቡድን መስመሩን ለማስጨበጥና ድጋፍ ለማግኘት ቅስቀሳ ማካሄዱ የሚጠበቅ ነው። የህዝብን ንብረት ተቆጣጥሮ ማለትም መገናኛ ብዙሃንን በራሱ ቁጥጥር ስር አስገብቶ በህዝብ ኪሳራ ህዝብ ላይ ቅስቀሳ ሊያካሄድ ግን መፈቀድ የለበትም። የመንግስት ቁጥጥር መሰረዝ አለበት ማለት ነው። ይበንዲ እንዳለ ወደ ቅስቀሳው ስንመለስ የቅስቀሳ ሚና አውንታዊ የሚሆነው አሉባልታና ውሸት ላይ ሳይመሰረት ብቻ ነው። ውሸትና ሐሰትን ማስተራጨት ቅስቀሳ ሳይሆን ማደናገርና መጥፎ መልእክትን ማስተላለፍ ነው። ጣሊያን ኢትዮጵያን ሊወር ሲነሳ የአገሪቷን ገጽታ አበላሽቶ በማቅረብ ራሱን እንደ አፈልጣኝና ነጻ አውጪ ሊያስመስል ሞክሮ ነበር። ህዝብንም በመከፋፈል በአማራው ላይ በክርስቲያኑ ላይ ያልነዛው የሐሰት ፕሮፓጋንዳ አልነበረም። ሰማዕት አቡነ ጴጥሮስና በደብረ ብርሃን በግፍ የተገደሉት ካህናት በአዲስ አበባ ተለቅመው የተፈጁ የዚያን ጊዜ ምሁራንም የሚረሱ አይደሉም። የአጼው መሰረታዊ ውሸት ራሳቸውን ስዩመ መለኮት ስልጣኑ የማይጠየቅ የማይገረሰስ ብለው ማቅረባቸው ነው ማለት ይቻላል። ይህን ሐሰት ያጋለጡ ሁሉ ታህታውያን ሳይቀሩ ተገርፈዋል፣ ታስረዋል፣ ተገዘዋል። ሐሰት ራሱን የጠበቀውና እውነት ነኝ ብሎ ሊሰየም የቻለው በጠመንጃና በአፈና ብቻ ነበር። ግን የካቲት 66 ደግሞ ይህን ሁሉ ውሸት መና አስቀርቶ ያን ክፉ ስርዓት ከትቢያ ከቶታል። እንኳን ሰው ዝንብንም አልገልባዩ የዋሾ ዋሾ ኮሎኔል ደግሞ መላ ስርዓቱን በውሸት ለስኖ ሊያቆም የቃጣና የሞከረ እንደነበር ዛሬ ያለውን ብዙሃኑ ዜጋ የሚያውቀው ነው። ወጣቱ ትውልድ ሐሰትና ውሸት ሲጎርፍበት በተወሰነ ደረጃ እውነት መስሎት ሊያመን ቢቃጣም በመሰረቱ የመንግስቱ አገዛዝ የቀጣፊዎችና የነፍሰ ገዳዮች አገዛዝ መሆኑን ማንም የሚስተው አይደለም። ይህም ኃጢአት በመሰረቱ የዚያን አገዛዝ ቁንጮዎች አራጆችና ተጠቃሚዎች ይመለከታል እንጂ በጅምላ ሁሉም በዚያን ጊዜ ተቀጥሮ የሰራን ዜጋ የሚበክል እንዳልሆነም ግልጽ ነው። የወያኔ አገዛዝ ሲመሰረት ጀምሮ ማገሩም ንሰሶም ገመዱም ሳሩም ውሸት ብቻ ነበር። የሐሰት ታሪክ ጽፎ በመነሳት ኢትዮጵያን ገና ከናቅፋ ደደቤት ሲነሳ ሰርዞ ሁሉም በየረሰብ ይገንጠል ብሎ መርሃ ግብሩን አወጀ። ሐሰት ውሸት የኢትዮጵያ ህዝብ ከገዢዎቹ ተቃረነ እንጂ እርስ በርስ አብሮ የሚያስኖረው ቅራኔ አልነበረውም። የናቅ የሚናገሩትን እንደ ኢሃባ አይነት ህብረ ብሔር ድርጅቶችን ደግሞ የአማራ ትምክህተኛ ድርጅት የሸዋ አስመሳይ ተራማጆች እያለ በሐሰት ወነጀለ። ከትግራይ መሬት ውጡልኝ ሲልም ብረት ወድሮ ጠየቀ። ዛሬ ኢሃባ በወያኔ ላይ ጦርነት ከፈተ ብለው ሐሰት የሚያናፍሱ የወያኔ የዛሬም የቀድሞም መሪዎች እንደሚሉት ሳይሆን ኢሃባ ከወያኔ አመራር ጋር 9 ጊዜ ተደራድሮ ትብብርን ቢሻም ዋናውና መሰረታዊ ልዩነት የነበረው ወያኔ ኢሃባ ከትግራይ ምድር ይውጣ ብሎ በመድረቁ ነበር። ዘር ከልጓም እንዲሉ አንድ የትግራይ ምሁር በጠባብ ብሔረተኛነት ተሸንፎ ወያኔን ያርሶ አደሩ መንግስት ብሎ በመሰየም ኢሃባና ወያኔ የተጋጩት ኢሃባ ወያኔን በኔትር ሆነ ታገል ስላለው ነው ብሎ የዋሸውና የጻፈው ግለሰቡን ከማስገመት ባሻገር ሐቁን የሚደብቀው አልሆነም። በግንባርም በትብብርም አልያም በሁሉም መስመር ዓላማችን ተገጠመ በውህደትም ደረጃ እንተሳሰር ብሎ ኢሃባ አማራጭ ቢያቀርብም ወያኔ መጀመሪያ ከትግራይ ውጡልን የትግራይ ህዝብ መሪ እኛ ብቻ ነን ብሎ እንቢ ማለቱ የግጭቱ መንጽኤ መሆኑ መካድ አይቻልም። በዚህ በወያኔ የከረረና ጠባብ አቋም ተባባሪ በመሆን የኤርትራ ግንባሮች ጀብሃም ሆነ ሻዕቢያ በተለያየ ደረጃም ቢሆን ተባብረዋል። የኢሃባን ሰራዊት ኢሃሰን ጥይት በመያዝ ጀብሃ ሲተባበር ሻዕቢያ ደግሞ የወያኔን ኃይል በሰውና በከባድ መሳሪያ በመደገፍ ኢሃባ ትግራይን ለቆ እንዲወጣ አስገድደዋል። ከዚያም ተባብረው በፖለቲካውና በዲፕሎማሲያዊው መስክ ጸረ ኢሃባ ትግል አካሂደው በጎረቤት አገሮች በተለይም በሱዳን ብዙ ችግር በድርጅቱ ላይ ፈጥረዋል። ወደ ጎንደር ዘልቆም ወያኔ ኢሃሰን በተደጋጋሚ ወቅቷል። ወልቃይት ጠገዴና ጸለምት የትግራይ መሬት ነውና ውጡ በሚል የደርግ ፍጻሜ ጊዜም በኃይል ደረጃ ተባብረውና በሱዳንም ተደግፈው ኢሃሰን በጎንደርና ጎጃም መውጋታቸው ሐቅ ነው። ይህን ለመካድ የሚነዛውም ዳሸን ተራራን የበለጠ ውሸት እርቃኑን ወጥቷል ፈርሷል። ያወቁ መስሏቸው ያስጠሉ መስሏቸው በአገር ዜጋና ምሁር ላይም የሰናፍጭ ፍሬ ያህልም እምነት መያዝ አቅቷቸው ሁሉንም ፈጣሪና አሽከርካሪ ሰሜነኞቹ ማለት ኤርትራውያን ናቸው ብለው የሚቃዡና ሌላውንም ሊያሳምኑ የሚጥሩ ክፍሎች ደግሞ በማያውቁት ታሪክ ወንዝ በድፍረት ገብተው ኢሃባን ሻዕቢያ በሰረተው ሲሉ ይዋሻሉ። ለለውጥና ለህዝብ የታገለውን የተማሪ እንቅስቃሴ ሁሉ የሻዕቢያ ፍጡርና መሳሪያ አድርገውም ለማቅረብ ሲነሱ ቅንጣትም ታክል አፍረትና አደብ አልታየባቸውም። ወያኔና ሻዕቢያ በበኩላቸው የተዛባ ታሪክን ማስተጋባት ከፖለቲካ አቋማቸው ጋር የተፈፋና የተያያዘ በመሆኑ የዜጎች ትግል በዚህ መልክ በእነሱ መሳሪያነት መቅረቡ ያስደስታቸዋል። ከኛ በላይ አዋቂ፣ ከኛ በላይ ተዋጊ፣ ከኛ በላይ ስልጡን የለም ብለው ይገረገሩ የነበረውን ያጠናክርላቸዋል። ሌላውን ሁሉ ተስፋ ያስቆርጣል፣ የዝቅተኝነት ስሜት ያስይዛልና ይህ ሐሰት መሰራጨቱን ይፈልጋሉ ይወዳሉ። በኢትዮጵያ ተማሪዎች እንቅስቃሴ ተሳታፊ የነበሩ የሰሜን ተወላጆች በኢትዮጵያዊነታቸው አምነው የታገሉና አልፎም ሕይወታቸውን ለኢትዮጵያ ሕዝብ የሰጡ ናቸው። ወደ ግንባሮቹ ሄደው የጠበበውን እናሰፋለን፣ አቅጣጫ እናስይዛለን ወዘተ ብለው የሞከሩ ደግሞ በሕይወታቸው ለስህተታቸው ከፍለዋል፣ ተገድለዋል። የተማሪውን ትግል ሆነ ኢሃባን ወደ ሻዕቢያና ባዕድ ሊያቆራኙት የሚጥሩት ደግሞ ሀገር በቀል ችግሮች መኖራቸውን ለመካድ ነው። በአጼው ዘመን የሥርዓቱ ግፍ ሕዝብን ለአመፅና ለትግል እንደ ገፋፋውና ተማሪውም ሆነ ኢሃባ ወይም ጭቁን ሕዝብ መፈክር ያላቸው መሠረታዊ ጥያቄዎች መሬላ ራሹ ዴሞክራሲ ለህዝብ ደሃው ይማር እኩልነት ይከበር ወዘተ መንስያቸው የነበረው ኢፍትሃዊና ፀረ ዴሞክራሲ ስርዓት ነው። አንድም ሆነ ግማሽ ጥያቄ ከአየርና ከጋ አልተቦጨቀም። የነበሩ ችግሮች ለተከሰቱ መፈክሮች እናቶች ሆኑ እንጂ በመሆኑም ያባ ወይም የተማሪዎችን ከስካፌ በህረሰቦች አይጨቆኑ ስላለ በህረሰቦች ተነስተው አላመጹም። ያመጹት ገና እንቅስቃሴ ሆነ ያባ ሳይመሰረቱ ወይም ይህ ነው የተባለው የለውጥን ትግል ሳይጀምሩ ነውና የተማሪው ትግል ያነገባቸው መፈክሮች ህዝባዊ ነበሩ። መሬላ ራሹ ዋነኛው ነው። የፊውዳል ልጆችና ተጠቃሚዎች ከከባሩና ጽፈኛው ላብር አምራቾች በዚህ መፈክር ቢበሳጩ የሚተበቅ ነው። ግን ያባ በባድ ተመስርቶ የባድ ሬዮት ተከትሎ የሌለ ችግርን ቀፈቀፈ ብሎ መዋሸት አሳፋሪና ዋሾቹንም የሚያጋልጥ ነው። በየካቲት አብዮት ህዝብ በብሔረሰብና በሃይማኖት ሳይከፋፈል ታገለ። ኢትዮጵያውያን እስላሞች ባካሄዱት ሰልፍ ክርስቲያኑንም ደግፎ ተሰለፈ። ሴቶች ለመብታቸው ታገሉ እንጂ ህዝብ አልተከፋፈለም። የካቲትም ሆነ የኢህአፓ ትግል መልእክት የክፍፍል ሳይሆን የአንድነት ለባዕድ መገዛት ሳይሆን ሉዓላዊነት አምባገነንነት ሳይሆን ዴሞክራሲያዊነት ነበር ነውም። ያባ የኢትዮጵያ ህዝብ ስቃይ ባቃጠላቸው አገር ወዳጅ ልጆቹ የተመሰረተ ህብረ ብሔርና የህዝብ ድርጅት ነው። የኤርትራ ችግር ከኢህአፓ ምስረታ በፊት የነበረና የተባባሰ ሆኖ ሳለ ያባ ችግሩ በሰላማዊና ዴሞክራሲያዊ መንገድ ይፈታ፣ የራስን እድል በራስ የመወሰን መብት ይከበር በሚሉ አቋሞች ዙሪያ ቢንቀሳቀስም አቋሙንና የግንባሮቹን የጠባብ ብሔረተኛነት አደጋ ከመረመረ በኋላ በወሰደው ይፋ አቋም ችግሩ በፌዴሬሽን ምስረታ መፈታት አለበት ብሎ አቋሙን በዴሞክራሲያ በማስፈሩ የሻዕቢያንም የወያኔንም ውርጅብኝ ተቀብሏል። ወያኔና የዛሬ ቁንጮው ኤርትራ ቀኝ ግዛት ናት ብለው መጽሐፍ ሲጽፉና ከኢትዮጵያ መለየቷም የግድ ነው ብለው ሲዋርቁ ያባ ይሄን አቋም በመጻረርና የወታደራዊውንም ቡድን የከሰረ ፖለቲካ በማውገዝ ችግሩ በፌዴሬሽን መስረታ ይፈታ የሚል አቋምን አቅርቧል። ሐቁ ይህ ነው። ያባ ለኤርትራ ግንባሮች ያኔም ቢሆን ዛሬ መሳሪያ አልሆነም፣ ታዛዥነቱ ለኢትዮጵያ ህዝብና ጥቅም ብቻ ነው። ከዚህ ባሻገር ደግሞ ስንት ሚሊዮን ተወላጅ ያለውን ብሔረሰብ ለምሳሌ ኦሮሞና አማራ በጎሳ ደረጃ ለመሰየም መነሳትና ብሔረሰብ የሚለው ቃል የሚሰረዝ ማለት ከሳይንስም ከተጨባጭም ሁኔታ የሚያጣላና ይፈልጋል የሚባለውንም አንድነት የሚያርቅ ነው። ኢትዮጵያ ህብረ ብሔር ሀገር መሆኗ ዜጎቿ የልዩ ልዩ ሃይማኖት ወይም እምነት ተከታይ መሆናቸው መርገሟ ወይም ሸክሟ ሳይሆን ጌጧና ጸጋዋ መሆኑን መቀበል የግድ ያስፈልጋል። የሀገርን አንድነት በጉልበት ወይም የጭቆናን ዘመን መልሶ ከነግሳንግሱ በመትከል ለማስጠበቅ መጣር ወይም መመኘት ሀገራችንን ይጎዳል። የኢህአፓ አቋምና ሐቁ ይህ ነው። ታዲያ ምን ያስዋሻል? የነበሩት ስርዓቶችና አገዛዞች በመላ የሀገሪቷን ዋና ዋና ችግሮች እንኳን ሊፈቱ ያባባሱ ናቸው። ያባ የነሱን ቆሻሻ ሊያጸዳ ጣረ እንጂ ንጹህን ቤት ባቧራ አልሞላውም። ያበጠው ይፈንዳ ያለው ትውልድ ጥቂቶች በብዙሃኑ ላይ ሸክም መሆናቸው ያብቃ ባይ ነበርና በጥገና ለውጥ ወይ ዛሬም እንደሚባለው በመጪው ምርጫ እስቲ እንሞክራለን በሚል ባዶ ተስፋ ህዝብን መሸንገል የመረጠ አልነበረም። የደላውና የከበረ ተቃዋሚ አልነበረም። የህዝብን መከራ በቅርብ የሚያውቅ ሮሻል አለቢባልም ከዝቅተኛ ደረጃ ከፍ ያላለ እና በኔብጤነት ከብዙሃኑ የሚተካለል ነበር። በርግጥም አገዛዝ ሊደልለውና አዋቂና ምሁር ነህ ብሎ ከህዝብ ሊነጥለው ቢሞክርም ያ አኩሪ ትውልድ ያስተማረውን ሰፊ ህዝብ ሳይረሳ አገር ለሁላችንም ነች አሊያም ለጥቂቶች ከበርቴዎች በዝባዦች አትሆንም ብሎ ዱሩ ነው ቤቴ በሚል አምሷል። በቀይ ደም የተከተበ ታሪክንም ጽፏል። አጼው የተማሪውን እንቅስቃሴ በባዕዳን የሚመራ በጊዜው ሶቪየት ህብረት ለማለት ነበር ነው ብለው ሐሰት ያሰራጩ፣ ደርግ ደግሞ ኢህአፓን ከአረብና ከአሜሪካ ሲአይኤ አቆራኝቶና ኋላም ከዚያድ ባሬ የሶማሊያ ጋር አስተሳስሮ በማቅረብ ከህዝብ ሊነጥል ሞክሯል። ዛሬ ወያኔ በተቃዋሚ ኃይሎች ላይ የሚነዛው የሐሰት ክስና ዘመቻ ሌላ ምስክር ነው። በዚህም መሰረት የትናንት ወንጀለኞች የዛሬ ታሪክ ዘጋቢዎች ሆነው የኢህአፓን ስም እንዲያጠፉ ድጋፍና ትብብር እየሰጠ ነው። መድረኩም በዚሁ ከርፍቶ ባለበት የኢሉንታ ልጓም በመበጠሱ አስተቃቂ ወንጀሎችን ቀይ ሽብርን ሳይቀር በገሃድ እስከ መካድ ደርሰዋል። ካጂውም አራጋቢውም ትናንት የዚያ አረመኔ ስርዓቱ ሎሌዎችና መሪዎች እንደነበሩ ግን ታሪክ የመዘገበው ሐቅ በመሆኑ ውሸት መለፈፉ ከንቱ ልፋት ነው። የትናንት ወንጀለኞች በንስሐ ሳያልፉ የዛሬ የህዝብ መሪዎች ተብለው መገኘታቸው ነገር ዓለሙን አደበላልቆታል። እውነቱ ተነግሮ ባላለቀበት አገር መዋሸት የግድ ሆኖ መገኘቱ መቼም ሁሌም ያስገርማል። ለሽብሩ ዋናውና ብቸኛው ተጠያቂ የጊዜው አረመኔ ስርዓት ሆኖ ሳለ አገዛዙን የሩቅ ተመልካች አድርገው እያቀረቡ ምሁሮቹ አልቻቻል ብለው ተፋጁ ብለው የሚከሱት ደግሞ ያኔው ሁኔታ እንኳን ሳይመጣባቸው ከእኔ ከሚከሱት ተመክሮ መማር ሲገባቸው እርስ በርስ ሲናከሱና ወያኔ ደስ ይበለው በሚልም በስተርጅና በአደባባይ ሲባቀሱ ሲነሱም ታዝበናል። ገበያው በዚህ መልክ ሲደራም ሐራሬ የተወሸቀው ነፍሰ ገዳይም በሽብሩ እኛም አልነበርንበትም ብሎ እየለፈፈ እየጻፈና እያጻፈ እንዳለ የምናውቀው ነው። ሁሉም አንድ ናቸው። ውሸት እየተስተጋባ በደርግና በሌሎች በኢህአፓና በመኢሶን መሃል ያለው መሰረታዊ ወሳኝ ልዩነት ሊጨበጥ ካልተቻለ የዚያን ጊዜ ሐቅ መረዳት የሚቻል አይሆንም። ዛሬ ወያኔን ወዳጅ ብሎ አብሮ ሊሰራ የተነሳ ቡድንና ወያኔን ጠላት ብሎ በሁለገብ ትግል ሊያወድም የተነሳ ኃይል ባንድ ሊሰለፉ እንደማይችሉትና እንደማይገባ ሁሉ ያኔውም ሁኔታ ተመሳሳይ ነበር። ያልተመራመሩ አይናገሩ እንደተባለው በቅድሚያ የሀገርን ታሪክና አቆል ለማወቅ መጣር ያስፈልጋል እንጂ ለውሸት ነፍስ ለመዝራት መዋደቁ ትክክል አይሆንም። ለዚያውስ እስከ መቼ ሊዋሽ ነው? ማንንስ እስከ መቼ ለማታለል ነው? ኢህአፓ ጦርነትን ሆነ ንትርክን ፈላጊ አይደለም። ፈሊጥ መስሏቸው ውሸት እየተቀባበሉ ድርጅቱን በጠብጫሪነትና ተናዳፊነት የሚከሱ አሉ። ባለፈው አገዛዝ ጊዜ ሽብርና ግድያ በደርጉ በራሱ ተጀምሮ ባለበት ኢህአፓ ተኩስ ጀማሪ ነበር ብለው የሐሰት ክስ ይደረድራሉ፣ ይደጋግማሉ። ወያኔም በ1983 ዓመተ ምህረት ኢህአፓን ራሱ ወግቶ ሳለ ድርጅቱን በጦረኝነት ከሶ በሽግግሩ ጉባኤም እንዳይሳተፍ ለማገድ ይህንኑ ምክንያቱን ደርድሯል። ዛሬም ቢሆን ኢህአፓን ህገወጥ ብሎና የተያዙ አባላቱን ደብዛ አጥፍቶ በጸጥታ መስሪያ ቤት ልዩ ጸረ ኢህአፓ መምሪያ መስርቶ በመንቀሳቀስ ላይ እያለ ኢህአፓን በጸረ ሰላምነት ለመክሰስ ሲነሳ ምላሱንም ያዝ አድርጎት አያውቅም። ኢህአፓ በደርግ መጀመሪያ ዘመን ባወጣው ፕሮግራም በህጋዊነትና በሰላም ለመታገል ያለውን ፍላጎት ዴሞክራሲያዊ መብቶች ከተከበሩ ግልጽ አድርጎ ነበር። የጊዜያዊ ህዝባዊ መንግስት መስረታ ጥሪ ሁሉን አቀፍ ነበር። ወታደራዊ ዋገዛዝ የህብረት ግንባር ጥሪ ቢጤ ሲያወጣም ኢህአፓ በጭፍን የእንቢታ መልስ ሳይቀር ሁሉን አቀፍ እንዲሆንና በምን ምን ሁኔታም ሊመሰረት እንደሚችል ተቃሚ ጥቆማዎችን በይፋ አቅርቦ ነበር። አገዛዙ ግን በፖለቲካው መስክ ሽንፈቱን መቀበል ስለተፋነው በኢህአፓ ላይ የግድያ ዘመቻ ከፈተ። መስከረም 2 በይፋ ጦርነት አወጀ። ወደ ነጻር ምጃና ቀይ ሽብርም ተሸጋገረ። ህዝብ ሁሉ የሚያውቀው ሀቅ ይህ ነው። የወያኔን ጦርነት ቻሪነትና አረመኔነት በሚመለከት ደግሞ ብዙ ሀተታ አቅርቡ የሚለን ዛሬ ሊኖር አይችልም። ወያኔ ሁሉን ቻይና ዴሞክራሲያዊ ነው የሚሉ ሰላም ፈላጊ ነው የሚሉ ወያኔዎችና ጥቂት ሆዳቸው ክሊናቸውን የገደለባቸው አይናቸውን ያጠፋባቸው ግለሰቦች ብቻ ናቸው። ሆድ ሲቀድም መታወር መደንቆር ይመጣል ተብሎ የለ። ከዚህ ሌላ ግን ኢህአፓ ከትንሽ ትልቁም ድርጅት በአገር ወዳድነት መለስተኛ ፕሮግራም ሲተባበር መቆየቱ የተመዘገበ ነውና ህብረት አይፈልግም የሚለው ክስ የጠራራ ፀሐይ አሳፋሪ ውሸት ነው። በአጼው ዘበን ኢብነ አግ ተብሎ ከሚጠራው ድርጅት ጋር ከአፋሮች ድርጅት ጋር ወዘተ ሊተባበር ሞክሮ ነበር። በደርግ ጊዜም ከኢድህና ከሌሎች ጋር ህብረት መስርቶ ነበር። ደርግ ሊወድቅ አካባቢ ደግሞ ከኢድህ መኢሶንና ሌሎችም ጋር ሆኖ ኢድሃቅን መስርቶ ነበር። ከዚያም ለፓሪስ ጉባኤ፣ ለኢተፖድህ ምስረታ፣ ለጊዮኑ የሰላምና እርቅ ጉባኤ፣ ከዚያም ለኢዴሃህ ምስረታ ኢህአፓ ግንባር ቀደም አካል ሆኖ ተንቀሳቅሷል። በእኩልነት በጋራ ፕሮግራም ለምሳሌ የኢዴሃህ መሰረታዊ ሰነዶች የተረቀቁት በአገር ቤት ህጋዊ ሆነው በሚሰሩ ድርጅቶች ከመሆኑ ሌላ ዋና ዋና የአመራር ቦታዎችም የተሰጡት ለነሱ ነበር። ኢህአፓ ይህ ድርጅት ገድሎኛል፣ አድምቶኛል፣ ትንሽ ነው፣ ሰው የለውም ሳይል በእኩልነትና በአንድ ድምጽ ባለቤትነት የታገለ መሆኑ መቼም ሊካድ የማይገባው ሐቅ ነው። ከዚህ ባሻገር ግን ድርጅቶች የተሳሳተ መስመር ሲገፉ ወይም ህዝብን ሲክዱ ኢህአፓ ተችቷቸዋል። የፖለቲካ መስመር ትግልና የሐሳብ ልዩነትን በሰላማዊ መንገድ መያዙና በዚሁም ላይ ትግል ማካሄዱ ተናዳፊነት ሳይሆን የትግል ግዴታ ነው። ግርግር ያመቻል ብለው የህዝብን ትግል መጠቀሚያ ለማድረግ የተነሱትን ኢህአፓ አጋልጧል። ይኮራል እንጂ በዚህ ስራው አያፍርም። ትናንት ከመንግስቱም ሆነ ከመለስ ጋር ሆነው ህዝብ ላይ ወንጀል የፈጸሙ ወይም የወንጀል ተባባሪ የሆኑት አጠፋን ሳይሉ ይቅርታ ህዝብን ሳይጠይቁ ከህዝብ ጎራ መቀላቀል ብቻም አይደል መሪነን ብለው ሲሞሸሩ ኢህአፓ ተቃውሟል። ወደፊትም በተቃውሞው ይቀጥላል። ቀይ ሽብርን ሲክዱ አጋልጧል። ወደፊትም ያጋልጣቸዋል። ህዝብን ከተው የወያኔ መሳሪያ ሲሆኑ አውግዟል። ወደፊትም ይቀጥልበታል። የድርጅት መሪዎች የህዝብ አገልጋይ መሆን አለባቸው የተባለውን መርህ ጥሰው ጣዖት ለራሳቸው ሲያስጠርቡ ኢህአፓ በቃላት ወርፏቸዋል። ወደፊትም ይቀጥልበታል። ከዚህ ሌላ ግን ኢህአፓ ማንንም አይሰድብም። ስድብና ሰው አዋራጅ ስርዓቶችን የሚታገል ስነ ስርዓት ያለው ድርጅት ነውና ግና የፖለቲካ ትችት ስድብ የሚመስላቸውና የፖለቲካ መሪያቸው ከተተቸ የሙት ሞት የሚመስላቸው ክፍሎች ምናልባትም ስህተታቸውን ለማረምና ንቃታቸውን ለማሳደግ መጣር ይገባቸዋል እንጂ በኢህአፓ ላይ የሐሰት ክሶችን መደርደር አይጠቅማቸውም። የህዝብ ትግልና የአገር ህልውና ጉዳይ ስለሆነም ከዚህ በፊትና በላይ ማንንም ማስቀደም ስለማይቻል የተሳሳተን ተሳሳተ፣ የከዳን ከዳ ማለቱ ለኢህአፓ ግዳጄ ከሚላቸው አንዱ ነው። በዚህ ረገድ ለምሳሌ ገና ከእንጨጩ ክህደቱ የነበረው ግለሰብን ማጋለጡና የህዝብን ጎራ ተጠንቀቁ ማለቱ የሚታወስ ቀና ስራ ነው። ክህደት ስንፈጽም ቃልኪዳን ስናፈርስ ለወያኔ የሚጠቅም ስራ ስንሰራ የህዝብን ጎራ ስናተራምስ ከድርጅት ድርጅት እየዞን ስንበጠብጥ ወንጀላችንን ስንክድ ዝም በሉን ቁጣ ኢህአፓ አይቀበልም። ስለማይቀበል ግን በሐሰት ሂሶች ብዕሩን ለማዶልዶም መጣሩ ውጤት አልባ ነው ይሆናልም። ለውሸት የለው ፍሬ ነው በመጨረሻው።
Yeah, it's a good thing.